አመሰግናለሁ። እግዚአብሔርም ስለረዳኝ ብለውን ነገር በልቤ ላይ ስላስቀመጠልኝ እግዚአብሔርን አመሰግናለሁ። ሁላችንም ሰምተን ጥቂትም ነገር ቢሆን አንድም ሁለትም ነገር ይዘን ወደ ቤታችን የምንወስደው ነገር ይኖራል ብዬ አምናለሁ። እግዚአብሔር የተባረከ ይሁን። ምንነጋገረው ምን ያሰብኩት በልቤ ላይ ያለው በእግዚአብሔር መታሰብ በእግዚአብሔር መታሰብ ምን ይመስላል? መታሰብስ በእግዚአብሔር ምን ማለት ነው? እግዚአብሔር መታሰብ አፍ ቅዱሳችን ውስጥ እግዚአብሔር እንዲያስባቸው ጠይቀው እግዚአብሔር በእውነት የሚያስባቸው ሰዎች አሉ። አንዳንድ ቦታ ደግሞ ራሱ እግዚአብሔር እንዲሁ ወዶ ያስባቸው ሰዎች አሉ። እና በአጠቃላይ ስለመታሰብ በእግዚአብሔር ስለመታሰብ እናያለን። እንደኔ ካርድ መላክ ወይም መቀበል የምትፈልጉ ሰዎች ከሆናችሁ እዚህ ሀገር ኮመንሊ ካርድ ስቶር ስትሄዱ የምታዩት ቲንኪንግ ኦፍ ዩ ሚል ካርድ እናያለን። ብዙ ጊዜ ተጠቀሙበት ይሆናል። እኔ በጣም ያንን ወዳለሁ። ቲንኪንግ ኦፍ ዩ ሚል ካርድ አንዳንድ ሰዎች ወደ ልቤ ሲመጡ ደጋግመው ሳስባቸው እንዲሁ አስቤያችኋለሁ ደህና ናችሁ ሆይ እንደማለት አድርጌ ቲንኪንግ ኦፍ ዩ ካርድ መላክ ወዳለሁ። ለልጆችም ብዙ ጊዜ ልካለሁ። ቢመልሱም ባይመልሱም አሁን ቴክስት ነው ጊዜው ቀርቷል ብባልም እንደዛ ካርዶች ወዳለሁ ቲንኪንግ ኦፍ ዩ ያልኩ መላክ እና ይህንን ስትሄዱ ካርድም ብዙ ዶሚኔት አድርገው ስቶር ውስጥ ታያላችሁ በተለያየ ሁኔታ ቲንኪንግ ኦፍ ዩ ካርድ። ግን እኔ እንደዚህ ቲንኪንግ ኦፍ ዩ ልበል እንጂ ብዬ ለሰዎችም ልላክ እንጂ እንደ እውነቱ ከሆነ እነኛን ሰዎች የሐሳቤን የቀኑን ምን ያህሉን እንደያዙት የሁላችን እናቃለን። እስከዚህ እንደ ሐሳቤን ከዳርዳር ይዘውት ነበር ማለት ላይ ሆን ይችላል። እንዲሁ መናፈቄን ስለነሱ እንደማስብ ደስ እንዲላቸው አንዳንዴ ኢንካሬጅመንትም እንዲሆን ልልክላቸው ይችላለሁ። ቲንኪንግ ኦፍ ዩ ሲደርሳቸውም እርግጠኛ ነኝ እኔ ደስ ይለኛል። ሰውም ሲደርሰው ቲንኪንግ ኦፍ ዩ ሲባል ደስ ይለዋል። ግን ኢን ሪያሊቲ እኛ የምናስበው ስለ ሰው ምን ያህል ነው? የዛን ሰው አሰብንስ ብንል ምን ያህል ነው ማድረግ የምንችለው? ልጆቼ እንኳን ተቸግረው ቢደውሉልኝ በቃ አንድ ነገር ከማዳመጥ ሊስኒንግ እንትን ክራይንግ ሾልደር መሆን ጥሩ ነው። ያንንም ማዳመጥ ጥሩ ነው የሰውንም ችግር። ግን በእውነተኛ አስቤያቸው ብዙ ጊዜ የምጨምርላቸው ነገር የለም። አስቤም የማደርገው ነገር ላይኖር ይችላል። ኢቭን ተቸገርኩ ብሎ ለተናገረኝ ሰው እንኳን በትክክል ችግሩን አድሬስ ለማድረግ ላልችል ይችላለሁ። አቅምም የለም፣ ሁኔታም አይፈቅድም። ሁሉ ጊዜ እንዳሰብነው አይሄድም ነገር እና ሰዎች እንዳስባቸው ቢፈልጉም እኔም እንዳስባቸው ብፈልግም ኢን ሪያሊቲ ያን ያሰብኩትን ሰው እንዲሁ መናፈቄን ከመግለጽ ያለፈ ብዙ ጠቀሜታ ላይኖረው ይችላል። የኔና የእናንተ አምላክ ግን ሰዎችን ሲያስብ ችግራቸውን የመቅረፍ ቋጠሮን የመፍታት ታሪካቸውን የመቀየር የተዘበራረቀ ነገራቸውን የማስተካከል አቅምም አለው፣ ችሎታም አለው፣ ፍላጎትም አለው። ፍላጎት ስል ዊሊንግነስ፣ በቃ እኛ ከጠየቅነው ሊያስበን ሊረዳን የሚፈልግ አምላክ ሁሉ ጊዜ አለን። እንደ ሰው ዝም ብሎ አሰብኩሽ ብሎ እዛ ላይ አያቆምም። የእግዚአብሔር ሐሳቤ በጣም ይለያል እና ዛሬ በተለያየ ሁኔታ ውስጥ ሲያልፉ እግዚአብሔር ስላሰባቸውና ስለረዳቸው ጸሎታቸውን ስለመለሰላቸው አንዳንድ የእግዚአብሔር ሰዎች በምሳሌነት እናያለን። በቀደምትነት የኖህን ታሪክ እናገኛለን። ዘፍጥረት ምዕራፍ 6 እስከ 8 ባለው የኖህን ታሪክ እናነባለን። የኖህን ታሪክ ጋር ከመድረሱ በፊት ኖህን ከመጥቀሱ በፊት ቀደም ብለን ስናይ የሰዎች ክፋት በምድር ላይ እየበዛ እንደሄደ እግዚአብሔር እንዳዘነ በልቡም እንዳዘነ እንደተጸጸተ ተጠቅሷል። ዘፍጥረት 6:6 ላይ እንደዚህ ይለናል። ግን ያም ሆኖ ሁሉ ኖህ ግን በተበላሸ ክፋት በበዛበት ምድር ቢኖርም አካሄዱን ከእግዚአብሔር ጋር እንዳደረገና በእግዚአብሔር ፊት ሞገስን እንዳገኘ በእግዚአብሔር ቃል ተነግሮናል። ምንም ኑሮ አካባቢው ከባድ ቢሆንም እግዚአብሔርን እየፈራ ለእግዚአብሔር እየታዘዘ ቀና ሰው እንደነበር የእግዚአብሔር ቃል ይነግረናል። በእግዚአብሔር ቃልም እዛው ዘፍጥረት ውስጥ እንደምናየው ኖህም እግዚአብሔር እንዳለው አደረገ። እየደጋገመ ይለናል፣ እንዲህ መርከቡን ሰራ፣ ይህን አደረገ፣ ይህን ሰማ። ኖህም እግዚአብሔር እንዳለው አደረገ ይለናል። ኖህም ደግሞ እግዚአብሔር እንዳለው አደረገ። እንደገና በዕብራውያን ሙስናን ዕብራውያን 11:7 ላይ እንደተገለጸው ኖህም በእምነት በመታዘዙ ዓለምን ኮነነ ተብሎለታል። ከዛ ድረስ ነው የሱ መታዘዝ ሌላውን የውጭውን ዓለም እስከሚኮንን ድረስ አንድ ጻድቅ ሰው በመካከል ሲመላለስ የኛን በደል የኛን ሁኔታ ስለሚያሳይ ያ ሰው ይኮንነናል ማለት ነውና ኖህም በእምነቱ በመታዘዙ ዓለምን ኮነነ ብሎ የዕብራውያን ጸሐፊ ጠቅሶለታል። ትልቅ መታዘዝ ነበረው ማለት ነው። እንግዲህ ታዞ መርከብን ሰራ። የጥፋቱ ሐም ለ40 ቀንና ለ40 ሌሊት ዘነበ። አሁን ከዘነበ በኋላ 40 ቀንና 40 ሌሊት ከዘነበ በኋላ ለ150 ቀን ድረስ ውሃውን በመሬት ላይ በምድር ላይ አሸነፈ ይላል። 150 ቀን ማለት ወደ 5 ወር ገደማ ነው። ያህል ያ የፈሰሰው ውሃ ምድርን ሸፍኖ አጥለቅልቆ ቁጭ ብሏል። እና ስለ ኖህ ስታስቡ አሁን ስታዩት አካባቢው ሰፈሩ ጎረቤቱ ሁሉ ነገሩ ጠፍቶበት በሎንሊነት በቃ በምድር ላይ ብቻውን ቀርቶ ከዛው ከአስገባቸው ጥቂት የቤተሰብ አባሎችና እንስሶች በስተቀር ምንም ነገር በሌለበት ሁኔታ ላይ እንግዲህ 5 ወር ከዛ ሳለፈ ማለት ነው። ከርሱም ጋር እንግዲህ በዘፍጥረት 8:1 ላይ እንደተጻፈው እግዚአብሔርም ኖህንና በመርከብ ላይ የነበሩትን አሰበ ይለናል። ስለሳቤ ነው የምንነጋገረው ብለናል። ከርሱ ጋር ያሉትን ሁሉ አሰበ። ያስባቸውም እግዚአብሔር ነፋስን አነፈሰ። ውሃውም ሰብሳይድ ማድረግ ጀመረ። የጎደለ ኖህ የነበረበትን ሁኔታ ስናይ በጣም ተስፋ የሚያስቆርጥ ነው እንጂ ተስፋ ሰጪ ነገር አልነበረም። ግሉሚ ዳርክ ዝናብ ይዘንባል እንደዚህ አይነት ነው ያለው። ብቻውን የቀረ ይመስላል። በውሃ ላይ ተንሳፎ ጎረቤት ዘመድ ያ የነበረው የከበበው ሰው ሁሉ ሳይኖር በውሃ ላይ ተንሳፎ ለቀናት ሳይሆን ለወራት እንደዚህ መቀመጡ ከባድ ነገር ሊመስል ይችላል። ግን እንዲሁ ያለ ዓላማ በባዶ እግዚአብሔር አላዘዘውም እንደዚሁ ፎር ዘ ፈንዚ አይደለም። ጊዜው ሲደርስ ኖህንና ቤተሰቡን እንስሳቱንም ሁሉ አሰበ ነው የሚለው እግዚአብሔር ቃል። እንስሳቱንም ሰዎቹንም አብረው እግዚአብሔርም አሰበው። እግዚአብሔርን ታዘው ለዓላማው ጨክነው የወጡትን እግዚአብሔር አይተዋቸው። ክላስና የብቸኝነት የተረሱ አንዳንድ ጊዜ የተረሳን የሚመስለን ሰው ስለኛ የማያስብ ዓለም በሙሉ በራሱ ነገር ተይዞኛ ለብቻችን በውሃ ላይ እንደመንሳፈፍ እያለን ያለንበት ሁኔታ ሊሰማን ይችላል። ነገር ግን ለእግዚአብሔር ዓላማና ሐሳብ ታዘን ከቆምን ጨክነን ከቆምን እግዚአብሔር ያስባል። እግዚአብሔር ጊዜው ሲደርስ ኖህንና ቤተሰቡን እንስሳቱንም አሰበ። አሁንም ደግሞ በዘፍጥረት 18 ላይ ሌላ ታሪክን እናያለን። እግዚአብሔር ሰዶምና ገሞራን ሊያጠፋ በኃጢአት ምክንያት ሊያጠፋቸው ሲነሳ አብርሃም በመጨነቅ ወደ እግዚአብሔር ይማልድ ነበር። ለማለደና ነባለን በምልጃውም እንደ እግዚአብሔር ነው እንደ ሰው ሆኖ ነው እግዚአብሔርን ሲያነጋግረው ነበር። ዋን እንዲ ቢሆንስ ተተዋለሁ እንዲ ቢሆንስ ተምራለሁ ይላል። እግዚአብሔርን እንደ መደራደር አድርጎ ነበር እግዚአብሔርን ያነጋገረው። እግዚአብሔርም ለሰዶምና ለገሞራ ያሰበውን ቅጣት ሐሳቡን አልቀየረው ሁኔታ ስላልነበረ ያንን አደረ። ግን በዘፍጥረት 19:29 ላይ እንደምናነበው እግዚአብሔርም እነዚያን ያገር ከተሞች ባጠፋ ጊዜ አብርሃምን አሰበው። አሁን አብርሃምን አሰበው የአብርሃምን ጽድቅ የአብርሃምን እግዚአብሔርን ፈሪነቱን አክባሪነቱን ምልጃና ልመናውን አሰበለት። ሎጥ ተቀምጦበት የነበረው ሰዶምና ገሞራ ሲጠፋ እግዚአብሔር ግን ሎጥን አምን አሰበው። በሱ ምክንያት ሎጥን አተረፈው። እንደምታስተውሱት ስታነቡት ታዩታላችሁ ሎጥ ፈጥኖ እንኳን መውጣት አልሆነለትም። እየዘገየ ሲያስቸግረው መልአክ እጁን ይዞ ሊትራሊ የመጎተት ያህል ነው ከዛ ስፍራ ያወጣው። እና እግዚአብሔር በእንደዚህ አይነት ታደገው። በአብርሃም ምክንያት ሎጥን ታደገው። ይህንን አደረገለት አብርሃምን ስላሰበ። በእግዚአብሔር አብርሃም ስለታሰበ የሱ የሆነውና እሱ የለመነው ሎጥም ታሰበ። በዘፍጥረት 17 ደግሞ ሌላ ስንሄድ ለሳራ ልጅ አብርሃምና ሳራ ልጅ እንደሚወልዱ ነግሯቸው ነበር። ሳራና አብርሃምን የምድር ያህዛብ ሁሉ እናትና አባት ትሆናላችሁ ስማቸውንም ቀይሮ ያህዛብ አባት ያህዛብ እናት ትሆናላችሁ ብሎ ነግሯቸው ነበር። አብርሃም ያስብ ነበር ልጅ የለኝም ማን ይወርሰኛል እንደዚህ ያለ በሚያስብበት ጊዜ ያንን ሁሉ ሽሮ የሚሄድበት ተስፋ ከእግዚአብሔር ተሰጠው። ነገር ግን በጥበቃና በመሰልቸት መካከል የተደረገውን ታቃላችሁ። አሁን እዛ ታሪክ ውስጥ አንገባ። አብርሃም ሰለቸው የራሱን መንገድ የራሱን ሶሉሽን ፈለገ። እግዚአብሔር ግን ተናግሮ ነበር ተጣጥቷል ብሏል። አንድ ጊዜ ከተናገረ ሐሳቡን አይቀያይርም። እያየን በእኛ ሁኔታ አሁን አገኛት የለም ወይ አይነት ነገር የሰው ነው በዛ አይደርግም። የተናገረውን የሚፈጽም ቃሉን የሚጠብቅ አምላክ ስለሆነ በምዕራፍ 21 አንድ እንደተጻፈው እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። የተናገረው አደረገላት አሰባት። መታሰብ ማለት ይሄ ሳራም ጸነሰች። የአመታት ጥያቄዋ በማይመስል ሁኔታ ውስጥ ይያለች እድሜዋ ገፍቶ ባለበት ሁኔታ በሰው ንግግር በማይሆኑት ሁኔታ ውስጥ ሆና እግዚአብሔር አሰባት። እግዚአብሔር ሲያስባት ተናገረውን ሲያደርግ ችግሯ ተቀረፈ ጸሎቷ ተሰማ። ነገር በቤታቸው በእነሱ ቤት ብቻ ሳይሆን በትውልድ ሁሉ ተቀየረ። እግዚአብሔር ሲያስብ አሰባያንም ቤተሰብ አሰባት ሳራ። እግዚአብሔር ሲያስብ እንዴት ተብሎ ሪዝን አውት አድርጎ ሰው ይሞግተው አይችልም። እግዚአብሔር ሲያስብ አሰበ ነው። የተናገረውን ቃሉን ሲፈጽም ይፈጽማል ነው። እንዴት ተብሎ እንዴት ይሆናል ተብሎ እግዚአብሔር ያለው ይሆናል ቃሉን ይጠብቃል። በተመሳሳይ የልጅ ጥያቄ ውስጥ ስንሄድ በዛው በዘፍጥረት ውስጥ ራሔልም ጋር ስንሄድ ራሔልም ጋር የልጅ ጥያቄ ነበር። ያዕቆብ ለሌላኛ ሚስት የሆነችው ሊያ 6 ልጆች ወልዳለች። ደገና አገልጋ ዘለፋም ሌሎች ተጨማሪ ዳለታለች። በዚህ ምክንያት ራሔል የራሷ ልጅ ስለሌላት ታዝናለች። በትዳሯ ውስጥ ኢንሴኩርድ ምትሆን ይመስላል ታዝናለች። ልጅ አልነበራትም 6 ፕላስ ኪድስ ከሌላው ፋሚሊ ከሌላው ሚስት ስለአለ እሷ ታዝን ነበር። እና እግዚአብሔር ራሔልን አሰበ ይለናል። እግዚአብሔር ራሔልን አሰባት ማህፀኗን ከፈተላት ልጅም ወለደች። የልቧን ሐዘን አየ አሰባት። እንን መታሰብ ሲሆንላት ልጅ ስትወልድ ልጅም ዮሴፍ ብላ ስም ሰጠችው። ያ ዮሴፍ ማለት ስም ደግሞ ምንድነው? እግዚአብሔር ስድቤን አስወገደ። ስንት ስድብ ስንት ሐሳብ በልባችን ተሸክመን ግራ ገብቶን ባለንበት ሁኔታ እግዚአብሔር ሲያስብ መልሱን አሳምሮ ከኔ ሌለው ነቀፌታ ሌለው መልስ ይሰጠናል። ለራሔል ይሄንን አደረገላት። ስድቤን አስወገደ ስትል ዮሴፍን ሰጠ። እግዚአብሔር ስም የተባረከ ይሁን። ከዚህ ከዘፍጥረት ደግሞ ወጣ ብለን ደግሞ ስናይ ሌላ እንድናየው የምወደው ታሪክ የማን ነው? የሳምሶን ታሪክ ነው። ወደ መሳፍንት ሄደን የሳምሶንን ታሪክ ስናነብ ሳምሶን ለእግዚአብሔር የተለየ በራሱ ጸጉር ላይ መላጭ እንዳያርፍበት የተለየ ናዝራዊ ጸጉሩን አለመላጨቱ ብቻ አይደለም ማለት አጠራሩ የእስራኤልን ሕዝብ እንዲታደግ ገና ከሆድ ሳይወጣ ከእግዚአብሔር ዓላማ የታየለት የተነገረለት እግዚአብሔር ለዚህ ዓላማ ጠራው። ከመሳፍንት 14 ጀምሮ እንደምናነበው ግን ሳምሶን ከፍልስጤማውያን ሴቶች ጋር ቅር በመያዙና ትዳር ሊመሰረት በመፈለጉ ይወደድኳት ከሌን ተብሎ ቤተሰቦቹ ከዛ ሐሳብ ውስጥ ሊያወጡት አልቻሉ። ያዘው እንዲያገባ ፈለገ። በዚህም ምክንያት በእግዚአብሔር የተለየ የመሆኑን ነገር ችላለው። ችላ እንዳለውም ደግሞ በጠላት ወጥመድ እንደወደቀና ነበር። በሰራውም ስተት ምክንያት አቅሙ ጉልበቱ የነበረው የእግዚአብሔር መንፈስ እየራቀው ታም እንደተለየውና ነበርለን። በጸጉሩ ይገለጥ የነበረውን የኃይሉን ምስጢር ለፍልስጤማውያን በፍቅሩ ምክንያት አሳወቀ። በዚህም ጉዳይ ጸጉሩን ሲላጩት የእግዚአብሔር ኃይል አብሮት ሄደ ተላጨ ማለት ነው ተገፈፈ። ዝርዝሩን ብታቁትም ወደዋና ወደ ተነሳውበት ሐሳብ ለመለስና ሳምሶን መታሰሩ ብቻ ሳይሆን በግዞት ሆኖ ደግሞ አይኑንም አወጡበት። ጸጉሩን ብቻ ላጭተው ሳይሆን አይኑንም አወጡበት። በቃ ኤክስትሪም ክሩዌልቲ መለሳል ብለው ፍራቻ ሚኖራቸው አላቀም። አይኑንም አወጡበት። እግዚአብሔር ዓላማ እንግዲህ ህዝቡን እንዲታደግ እስራኤልን እንዲታደግ መስፍን ሆኖ የተመረጠ ነበር። የነበረው በዚህ ሁኔታ መስመሩን ለቀቀ። ያ እግዚአብሔር ያስቀመጠለትን ዓላማ መስመሩን ለቀቀ። ኃይል ማጣትና ውርደት ደግሞ የለተለት ድርጎ ሆነ ማለት ነው። በቃ ፍልስጤማውያን መቀለጃ በማድረግ የበላይ ሆነናል። አሁን አይን የለው ጸጉሩ ተላጭቷል ምን ያደርጋል ይያሉ በየጉዳያቸው ላይ እየጠሩ እንዲዘፍን እንዲያስደስታቸው የውርደት ውርደት ያደረጉበት ይጠቀሙበት ነበር። እንደውም ለዳጎን ለነሱ አምላክ በዓል ከበሬታ በሚያደርጉበት ጊዜ ሁሉ እየጠሩ እሱ ኢንተርቴን እንዲያደርጋቸው ያስገድዱት። በመሳፍንት 16:22 ላይ እንደምናነበው ያ ኃይሉ ይገለጥበት የነበረ ጸጉሩ በሳምሶን ንዝህላልነትና በት ምክንያት የተላጨው የራሱ ጸጉር እንደገና ማደግ ጀመረ። እንደገና ያደገ መጣ። ጸጉሩ ገና ማጠምቀም ሲጀምር ፍልስጤማውያን እንደለመዱት ባንዱ የዳጎን ፓርቲ ላይ ጠርተው ያላግጡበት በመሳፍንት 16:28 እንደተጻፈው እግዚአብሔር አምላክ ሆይ እባክህ አስበኝ እግዚአብሔር አምላክ ሆይ እባክህ አስበኝ አምላክ ሆይ ይህን አንድ ጊዜ እባክህ አበርታኝ ብሎ እግዚአብሔርን ጸለየ። የተወደሰደ ኃይሉ በውድቀቱ የተሳለቁበትን ያጠቁበትን እንዲያጠቃ አስቻለ። እግዚአብሔር ተለመነ። አምላክ ሆይ ይህን አንድ ጊዜ ብቻ አስበኝ አበርታኝ እግዚአብሔርም ሰማ። በሕይወት ሳለ ከገደላቸው ይልቅ ብዙ ይበልጥ እንደገደለ ተጽፏል። እዚህ ላይ ወደኛ ሕይወት ስንመለከት ሳምሶን እግዚአብሔር እንዳዘዘው ለእግዚአብሔር ተለይቶ አልኖረም። ጥሪውን በማፍረሱ ማለትም በኃጢአት ምክንያት ባለመታዘዝ እግዚአብሔርን አሳዘነው። እዛ ላይ ጥያቄ ምንም ነገር የለም። እግዚአብሔርን አሳዘነው። ነገር ግን በቁጥር 28 እንዳየነው በጸጸት እግዚአብሔር አምላክ ሆይ እባክህ አስበኝ ብሎ በንስሐ አምላኩን ስም በመጥራት ይማጸናል። ከዛ መውጫው እግዚአብሔር እንደሆነ ተረዳ። ወደዛ ተመለሰ። በራሱ ጥፋት በራሱ አለመታዘዝ እንደሆነ ይሆነው። እግዚአብሔርም ሰማው፣ አቅሙንም መለሰለት፣ ጠላቶቹንም ተበቀለ። ስለዚህ እግዚአብሔር የእንደገና አምላክ ነው። ለሁላችንም ከዚህ ላይ ምናየው እግዚአብሔር የእንደገና አምላክ ነው። እግዚአብሔር ስሙን በመጥራት የሚማጸነውን ይሰማል። እግዚአብሔር ይቅር ይላል። ይቅር ብሎም ይለመናል፣ ያስባል። በራሳችን ስተት ባለመታዘዝ የገባንበት ሁኔታ እንኳን ሆኖ ያለ ያ ችግር የራሳችን ሁኔታ ያመጣው ቢሆንም ተጸጽተን በንስሐ ወደ እርሱ ጮኸን እባክህ አምላኬ አስበኝ እንለውና سنቀርበው አያልፈን። መመለስን ይወዳል። ይቅር ማለትን ይወዳል። እንደምታውቁት ለጠፋው ይገደዋል። 99ን በጎቹን ትቶ ለአንዱ ወጣ አይደለም የሚለን ቃል። ስለዚህ ለጠፋው ይራራል። እግዚአብሔር ያያል፣ ያስባል። በራሳችን ጥፋት በራሳችን በደል በራሳችን ሁኔታ በሄድንበትም እግዚአብሔር በጸጸትና በንስሐ ወደ ሆነ ሳልነገርኩሽም ትንሽ ሞከረሹ አይልም። አሁንም እዛው ጋነሽ አይልም። በሁኔታችን አይሳለቅ፣ ይረዳናል። ኮንሲኩዌንስ ሊኖረው ይችላል። አንዳንድ በደል በድለን የበደሉ ርዝራዥ ያው ከቤታችን ላይ ጠፋ ይችላል። ሴት በኃጢአት ምክንያት ወጣ አንድ ልጅ ብትወልድ ልጅ ይኖራል አይደለም? እግዚአብሔር ይቅር ይላታል፣ ይኖራል። ግን ያ ልጅ ወይም የተፈጠረው ሁኔታ ኮንሲኩዌንሱ ላይጠፋ ይችላል። እግዚአብሔር ግን በፍጹም ቅርታ ሁልጊዜ ያያናል፣ አይሳለቅብንም። እዛው ናችሁ። እኔ እኮ ድሮም ተናግሬያለሁ፣ አን ሞከርሹ የሚል አምላክ አይደለም። በህይወታችን እኛ ስንት ጊዜ ነው ከጁ ለመውጣት ሆነ ብለን እንኳን ባይሆን በራሳችን አለመታዘዝ ስንፍና ቀስ በቀስ በጠላት ጎራ ውስጥ የምንገባ የማንታዘዘው የምንቆጣው አንጋድሊ በሆነ መንገድ አክት ምናደርገው እዚህ አይደለም ማንታይበት ጋር ስንሄድ እንዴት ነው አክት ምናደርገው እንዴት ነው ምንኖረው በገዛቻችን የእግዚአብሔርን ቁጣ ብዙ ጊዜ ምንጋብዝበት ጊዜ አለ እግዚአብሔርን ምንበድለው ምናሳዝንበት ብዙ ጊዜዎች አሉ እግዚአብሔርን ወደ መምሰል ማደግ ሲገባን በሌላ ዳይሬክሽን ምንሄድበት እንማር የነበረውን ቃጦራችንን የመንፈስ ቃጦራችንን አንዱን ይዘን ሌሎችን ተናቸው ወይም አንዱንም ሳንይዝ ያያዝነው መስሎን ላልቶ ያደናቀፈን ራሱ ምንሄድ ቃጦራችንን ባያለበት ለጠላት ምቹ ምን ሆነ እግዚአብሔር ግን ፈሩ አምላክ የቂምና የበደል አምላክ ስላልሆነ የአይቶልዱሶ አምላክ ስላልሆነ ተላጨውን ጸጉራችን በጸጋ ሞልቶ በይቅርታውና በመረቱ የሚደግፈን ስንት ጊዜ ሁላችን ለየራሳችን ህይወታችንን ብናይ ይሄንን ሆነ ወደ እግዚአብሔር አስበኝ እባክህ አስበኝ ብሎ እንደ ሳምሶን መጮህ መልስ ያመጣል እንደዚሁ አይደለም እግዚአብሔር ፊት ተንበርክከን ጌታ ሆይ ስንል በመቀጠል በአንደኛ ሳሙኤል ያለውን የሐናን ታሪክ እናያለን ሐና እንደምታውቁት ልጅ አልነበራትም የባሏ ሌላኛ ሚስት ፍናና ብዙ ልጆች ወልዳ ነበር ሐናም ልጅ አልባ በመሆኗ በጣም ይሰማታል በተለይም ለመሰዋት ለአምልኮ ወደ ሴሎ ሲሄዱ ያ ሾርት ካሚንጓ ይመጣባታል እዚላታል እሷ ይላትም እነኛላና ምናልባት ፍናና ልጆቿን አጊጣ አልብሳ በሰዎች ፊት አሰልፋ ወዳውዲ ስትል እቺ ምታሳየው ምትወስደው ነገር የሌላት ሴት ይከፋታል ወደ እግዚአብሔር የልቧን ጥያቄ እዛ ሴሎ ሲሄዱ ለስለት ለማምለክ ሲሄዱ የልቧን ጥያቄ በየአመቱ በሚሄዱበት በዛ ቦታ አቀረበ መስዋዕት ለማቅረብ ወደ ሴሎ አቀረበች የጠየቀችው የባሪያህን መዋረድ ተመልክተህ ብታስበኝ ልቧ ላይ ያለው ሸክም ያ ነው ይሄንን የባሪያህን መዋረድ ተመልክተህ ብታስበኝ ብላ በስለት የታጀበ ጥያቄውን ለእግዚአብሔር ነገረች ያበደ ወይም የሰከረ ሰው እስከምትመስል ድረስ ብሶቷን ችግሯን በእግዚአብሔር አሰሰች አዘነች በቃ ለፍናና ለማሳየት ለማጓጓት እኔም እንዲህ አድርጌ ብላ አልተናገረችም የባሪያህን መዋረድ ተመልክተህ ብታስበኝ ይሄ ልጅ ላንተ ለቤትህ የሚያገለግል ይሆናል ያለች ለእግዚአብሔር ያንን ቃል ይገባች ለንቁልልጭ አይደለም ልጅ የፈለገችው ለፉክክር ለመገዳደር አይደለም ልጅ የፈለገችው በቃ ላንተ ቤት ይሆናል ለኔ ልጅ ስጠኝ ላንተ ቤት ይሆናል አለች ለምናነበው ሳሙኤል 1 19 20 አካባቢ ዳብሄርም አሰባት አሁንም ያመታሰብ ሆነላት የለመነችውንም ልጅ ሰጣት ለጥያቄዋ መልስ ስታገኝ ክሬዲት ለማንም አልሰጠችም ወስዳ ልጇን ለእግዚአብሔር ሰጠች ስሙንም ሳሙኤል አለችው ዳብሄር ከእግዚአብሔር ለምኛለሁ ስትል ሳሙኤል አለችው ይለናል የእግዚአብሔር ቃል እግዚአብሔር አሰባት ሲለን ጥያቄዋን ቁስሏን ለዘመናት የተሸከመችውን የጎዳትን ነገሯን አየላት ማለት ነው። ስትጸልይዛ ሴሎ የነበረች ጊዜ እኔ ልቧ ያዘነባት ነኝ ሰው ነኝ አለችው ኤሊ ምን ሆነሽ ነው ሲላት እና አንዳንድ ጊዜ ችግራችን አብሮት ያሉት ወንድሞች እህቶችም ላይረዱልን ይችላሉ። የቤተ ክርስቲያን አገልጋዮችም በሚያዩን መልካም ሰዎች ነገር የሞላልን መስላቸው ይችላሉ። የውስጥ ቁስላችንን ላያውቁልን ይችላሉ። ወንድሞቻችን እህቶቻችን አብረውን የሚወጡ የሚገቡት ላያቁልን ይችላሉ። አገልጋዮችም ላያቁልን ይችላሉ። እግዚአብሔር ግን የልብን ስብራት ያያል። እኔ ልቧ ያዘነባት ሰው ነኝ ሰክሬም አይደለም አለችው ለኤሊ። እኛም እንደዚህ አይነት ነገር ሊሆንብን ይችላል። ሰው የማያውቀው ነገር በውስጣችን ያያዝነው መዝኖ ሁሉ ጊዜ ቀና እንዳንል የሚያደርገን ነገር ሊኖር ይችላል። እግዚአብሔር ያያል። ወደ እርሱ ስንመጣ ይሰማል። በእርሱ መታሰብ ደግሞ ከሁሉ ይበልጣል። ማንም ወይ ምንም ነገር አይተካከለውም በእግዚአብሔር እንደመታሰብ ያለውን ነገር አናቅ አልበገባችሁ መሰረት ሳሙኤልን ለእግዚአብሔር ሰጠች። ሳሙኤልም እንደምናቀው በጣም ትልቅ የእግዚአብሔር ሰው ሆነ። ትልቅ የእግዚአብሔር ሰው ሆኖ በእግዚአብሔር ፊት አገለገለ። አሁን በሌላ በኤርምያስ ውስጥ ሌላ እኔ ከዚህ በፊት እርግጠኛ ነኝ ሁላችንም አንብበን ይሆናል፣ ግን በጣም ልቤን ያሞቀውን አንድ ቃል አገኘሁ። እግዚአብሔር ስለመታሰብ ነገር ሳነብና በኤርምያስ 31:20 ላይ በጣም ደስ የሚል ቃል አለ። ከቁጥር 15 ጀምሮ ብታነቡት ጥሩ ይሆናል። በቁጥር 18 እና 19 ኤርምያስ 31 ቁጥር 18 እና 19 ኤፍሬም እንዲህ ይያለ ሲያለቅ ሰማው ይላል እግዚአብሔር። ኤፍሬም እንዲህ ይያለ ሲያለቅ ሰማው፣ አንተ እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ። ኢምፓርት ደግሞ 19 ላይ የብላቴናነቴንም ስድብ ተሸክሜያለሁና አፈርሁ ተዋረድሁ ብሎ ሲያለቅስ ሰማው ይላል። ከሰማ ካለ በኋላ በቁጥር 20 ላይ በአዲሱ ትርጉም እንዲህ ይላል፣ ኤፍሬም የምወደው ደስ የምሰኝበት ልጄ አይደለምን? ብዙ ጊዜ ተቃውሞው ብናገርም መልሼ ስለ እርሱ አንጀቴ ይሄ ኤክስፕሬሽን በጣም ነው የነካኝ። መልሼ ስለ እርሱ አስባለሁ አንጀቴ ይላወሳል፣ በታላቅ ርህራሄም እራራለታለሁ ይላል እግዚአብሔር። ኤርምያስ 31:20 መልሼ ስለ እርሱ አስባለሁ አንጀቴ ይላወሳል፣ በታላቅ ርህራሄም እራራለታለሁ ይላል እግዚአብሔር። እዚህ ላይ በተለይ በአዲሱ ትርጉም ያለው በቃ አንጀቴ ይላወሳል ሲል እኛ በጣም ለምንወዳቸው ለልጆቻችን አንዳንዴ ተጎድቶ ትምህርት ቤት ተበሳጭቶ መጥተው ሲነግሩን መርዳትም አንችለው ነገር እንኳን ሲሆን ልባችን ይላወሳል፣ እናዝናለን ማለት እንደሆነ እናቃለን። እንግዲህ በእግዚአብሔር መታሰብና እግዚአብሔር ደግሞ ለኛ ለልጆቹ አንጀቱ እስከሚላወስ ድረስ ያስበናል። እኔን ሲያየኝ ያስበኛል፣ አንጀቱ ይላወሳል፣ ይወደኛል የዚያን ያህል ብሎ መረዳት በጣም ነው። ኤፍሬምን መልሼ አስበዋል ይላል። መልሼ ይላል በደለ ነው የሚያለ። እዚህ ላይ የምናየው ኤፍሬም እንደ በደለ ነው የሚናገረው። ብዙ ጊዜ ተቃውሞው ብናገርም መልሼ ስለ እርሱ አስባለሁ፣ ልቤ ይላወሳል፣ እራራለታለሁ። መልሼ ሲል የሁኔታዎችን መደጋገም እናያለን። ሪፒትድ ኦፌንስ መኖር አለበት። መልሼ አስባለሁ ሲል ኤፍሬም እየደጋገመ እንዳሳዘነ ነው የምንረዳው። በዚህ ውስጥ ከዚህ በስተጀርባ ያ መደጋገም አለ። እኛም እንደ ኤፍሬም አንዴ ሳይሆን እየደጋገምን የመላለስን እግዚአብሔርን ግን እግዚአብሔር አይተውንም። ኤፍሬም በቁጥር 18 እንዳለው አንተ እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ ብለን እኛም በደላችንን አውቀን ተሰምቶን ስንናዘዝና መልሰኝ ስንለው እግዚአብሔር መልሶ ያስበናል፣ ይቅር ይለናል። ስለኛ ጉስቁልና በገዛ አካሄዳችን ምርጫችን ቢሆን ታልኩት በገዛ በሳምሶን ላይ እንዳየነው በገዛ አካሄዳችን ምርጫችን የመጣ ነገር ቢሆን እግዚአብሔር እርታስን ጠይቀው ያስበናል፣ ጀቱ ይላወሳል። አያስደንቅም? ይህ አገላለጽ በጣም ነው የነካኝ። እግዚአብሔር ይባረክ። በዚህ ደረጃ የሚወደንና የሚያስበን አምላክና አባት ስላለን በዚሁ ቀጥለን ብዙ ማለት ይቻላል። ግን በአዲስ ኪዳን ውስጥ ደግሞ ሌላ ብዙ ጊዜ የሰማነው አለ። ኢየሱስ ክርስቶስ ለሞት አሳልፎ በተሰጠበት ጊዜ ሁለት ወንበዴዎች በግራና በቀኙ ተሰቅለው ነበር። ይህንም በሉቃስ በሁሉም ወንጌሎች አለ፣ ግን በሉቃስ 23 39 እስከ 43 ያለውን እናነባለን። እና በዛ በአንደኛው በኩል ተሰቅሎ የነበረው ወንበዴም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። አሁንም የመታሰብ ጥያቄ ነው ለጌታ አስበኝ አለው። በዛ ሰዓት ተፈርዶበት ለሞት በተንጠለጠለበት ሰዓት አስበኝ አለው። ኃጢአቱን ተረድቶ እኛስ ላደረግነው ነገር የሚመጥነን ነገር ይሆናል የተፈረደበት ነገር ሳያደርግ ይሄ ደረሰበት። ጌታም ለቀረበለት ያስበኝ ጥያቄ በቁጥር 43 እንደምናነባው እውነት ልሃለሁ ዛሬ ከኔ ጋር በገነት ትሆናለህ በማለት መለሰለት አሰበው ማለት ነው። መታሰብ ባለቀ ሰዓት እዚህ ወንበዴ ሆነለት። ኢየሱስን እዛ ማግኘቱ የኢየሱስ ሞት ለዚህ ወንበዴ ኩክ ተርኒንግ ፖይንት እዛው ላይ የነሳሃና የመታሰብ ጊዜ ሆነለት። አጣቱን አምኖ ተናዘዘ። ጌታም አሰበው ከኔ ጋር ዛሬ እኛም ያለቀ በመሰለን ተስፋ የሌለው በመሰለን ነገራችን ላይ ጌታ ያስበናል። ምንም ያህል ኃጢአትና በደል ቢኖረን ኢየሱስ ደም የማያጥበው የማያነጻው አይሆን። ሮማተር ዋት የኔ ሲበዛል ብለን ለኛ ሊዘገንን ይችላል። ሰዎች እንዳያቁብን ምን ሸማቀቅበት ነገር ሊሆን ይችላል። ግን ያም ሆነ እግዚአብሔር ኢየሱስ ደም የማያጥበው ኃጢአት እግዚአብሔር ስም የተመሰገነ ይሁን። ወደ እርሱ ዞር ብለን እሱን ማየትና በደለኛ ነኝ ይቅር በለኝ ማለት ያውን በደን እንዳለው ጌታ ሆይ ያስበናል። ሰዎች ቢያስቡንም ረዱን ቢፈልጉም ገደብ አለው ወሰን አለው የሰው እርዳታ። በሰው መታየት በሰው መታሰብ አይጠቅምም ማለት አይደለም፣ ግን ገደብ አለው። ትንንሽ ነገራችን ላይ ሰው ሊደርስ የራሳቸው ሁኔታ ሲስተካከል ደግሞ ሰዎች ይረሱናል፣ የገቡብልንን ሁኔታም ይረሱብናል። እግዚአብሔር ግን ኮንዲሽናል አይደለም። በዮሴፍ ታሪክ እንደምናስታውሰው ዮሴፍ በእስር ቤት ሆኖ ለሁለት ህልመኞች ህልምን ፈታላቸው። ሲፈቱ አንደኛው በምህረት የተፈታው የጠጅ አሳላፊው ምህረት ተደርጎለት ወደ ስራው ሲመለስ ዮሴፍ ምን አለው? በዘፍጥረት 40:14 በጎ ነገር በተደረገልኝ ጊዜ እኔን አስበኝ ምህረትን አድርግልኝ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ ይለዋል። በቃ ውለታ ያቺን ህልም ፈቶ ስላስፈታው ያቺን ውለታ ቆጥሮ ሄዶ ለፈርዖን እንዲናገርለት ያማልደው አስበኝ ከዚህ በተፈታ ጊዜ አስበኝ። ነገር ግን በቁጥር 23 እንደምናነበው የጠጅ አሳላፊዎቹ አለቃ ግን ዮሴፍን አላሰበውም ረሳው እንጂ አላሰበው። የራሱ ሁኔታ ተሟላለት ሄደ። ከዛ ወዲያ ተዛላለው። በኋላም ቢሆን ዮሴፍ ተጠርቶ ወደ ፈርዖን ፊት ሲቀርብ ሌላ ህልም እንዲፈታ ነው እንጂ ለሱ ታስቦለት አይደለም። ሌላ ህልም እንዲፈታ ችግር ሲመጣ አሃ ብሎ ያሰውዬ አስተዋወሰው። ስለዚህ የሰዎች እሳቤ እንደሱ ነው ማለት ነው። ከሁኔታ ጋር ይያያዛል። ሲመች የሚጠሩን ነገር አለ፣ ሲፈልጉን ይጠሩናል፣ በጥቅም ይጠሩናል። ሰውን ማማከር ክፉ ነው ይላል አይደል? የሰዎችን መንገር መልካም ነው። ነገር ግን ልመናችን ወደ እግዚአብሔር፣ ጥያቄያችን እይታችን ወደ እግዚአብሔር። ልክ ዳዊት እንዳለው ሰማይና ምድርን ወደ ፈጠረው ወደ አምላካችን ይሁን አይኖቻችን። በዚህ አናፍር አንጎዳም። ለጊዜው ታፍ ቢሆንም ከእግዚአብሔር የሚመጣ እይታ የእግዚአብሔር እይታ ሰውን ማማከር መልካም ነው። ኤክስፐርቲስ አንዳንድ ነገሮች ግን በእግዚአብሔር መታሰብ ነው። በማጠቃለያ በኢሳይያስ 49 14 እስከ 16 ያለውን ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በእውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ህፃኗን ትረሳ ዘንድ ትችላለችን? ምናልባት እርሷ ትረሳ ይሆናል፣ እኔ ግን አረሳሽም። ንሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽ ምን ጊዜ በፊቴ ናቸው ወይም ሁል ጊዜ በፊቴ አሉ። በህይወታችን ውጣውረድ ሲበዛብን ስለኛ ማንም የሚገደው የማይመስልን ጊዜ ሊኖር ይችላል። በቤታችንም እንኳን ያሉት ወይ ደግሞ አሁን ምን ሆነሽ አይነት ነገር ይሆናል። ራችን ሲበዛ ታማለን። ይሁን ዳር ጓደኞቻችንም ከህቶች ወንድሞቻችን እግዚአብሔር ግን ዘዛይ ያንዳንዳችንን ኢንዲቪጁዋሊ አይናል ኢንዲቪጁዋሊ ይሄ ደግሞ የምንኖርበት ዓለም በንካ በንካ በቃ በጊቬንቴክ ደደበ በሰጠነው ልክ ቀበል ምንፈልገው የምንሰጠው አንዳንድ ጊዜ ሰጠን ተመልሶ ይላል ድድር በሚጠብቅ አንኗኗር ውስጥ ብዙ ጊዜ የተረሳን የተተወን የሚመስለን ጊዜ ሊኖር ይችላል። ኤካርት በቃ ልባችሁ ይበርታ ልባችን ይበርታ ባነበብነው ቃል እንዳየነው በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር አይተወንም አይረሳንም። እናት እንኳን ልጇን ልትረሳት ይችል ይሆናል ይላል። አንዳንድ ሙቪም ቢሆን ሆም አሎን ሚሊዮን የክርስማስ ሙቪ ካያችሁ ቤተሰቦች ሁሉ ረስተው ተሄደው ነው ባዶ ቤት ያንን የሚያክል ማንሽን ውስጥ ያለው። እናቱም ሌላ ነገር ከሄዱ በኋላ ተዛላት ጥራ አንዷ ልጇ እንደሌላወቀች እና ሊረሳ ይችላል። ያ እንኳን እንደ ሙቪም ቢሆን እናቶችን በአንዳንዱ ጥረት ብንሆን ስንሆን ዘንግተን የራስ የራሳችንን ነገር ልናይ ምንችልበት ሁኔታ ይሆናል። እናት እንኳን ምናልባት ትረሳ ይሆናል ነው የሚለው እግዚአብሔር። እኔ ግን አረሳህም ይለናል። በእጁ መዳፍ ቀርጾናል። በእጁ መዳፍ የቀረጸው እያንዳንዳችንን ነው። አንድ ጋር ኮሌክቲቭ የመዳን ያለውን ቸርች አይደለም። እያንዳንዳችንን በእጁ ቀርጾናል። ያንዳችን ሲያደርግ ለሌላችን አይታክትም። ችሮታው አያልቅበትም። ፕሮቪዥኑ ሁሉ ጊዜ እጁ ሰፊ ነው። ለእያንዳንዳችን ለአንዳችን ሲያደርግ ከሌላ ጋር አብቃቅቶ ቆይ እስቲ ደሞ ብሎ አይደለም። ለእያንዳንዳችን በየሁኔታችን ማድረግ የሚችል ያለው ዳልኩት አቢሊቲም ፍቅሩም ያለው ያደርግልናል። እጥሮች ሁሉ ጊዜ በፊቴ አሉ ወይ ምን ጊዜም በፊቴ ናቸው ይላል። ስለሆነም ቅጥራችንን የሚደፍር ቅጥር እንግዲህ በእኛ ዙሪያ ሰርተን ያዝነው ለፕሮቴክሽንም ለምንም የኛ ብለን ያዝነው ነገር ነው። እጥሮች ሁሉ ጊዜ በፊቴ ናቸው ይላልና ያንን ጥሶ የሚመጣ ይጠላል። አይኖር የሚደፍር ሊያጠቃን የሚሞክር ኃይል ሁሉ በእግዚአብሔር የታየና የተከለከለ ነው። አልፎ መጥቶ ሊያጠቃን የሚችል የለም። በዚህ ልባችን ይደግ ባችን ይጽና አይተወንም አይረሳንም። እግዚአብሔር ረስቶኛል ትቶኛል የሚል አይነት ሴንቲመንት የክርስቲያን አይደለም። ይህ ነገር የክርስቲያን አይደለም። እግዚአብሔር አለ ያየኛል ኖ ማተር ዋት እግዚአብሔር ከኔ ጋር ነው የሚለው እሳቤ ያሻግረናል ይጠቅመናል። ዛሬ ለዚህ ነው ይሄንን በእግዚአብሔር መታሰብ በሚለው ዙሪያ ለምናገር ሁት እግዚአብሔር ስም የተመሰገነ ይሁን። ጊዜን ሁት በጨረስኩ ስለመሰለኝ አንድ መዝሙር መዘመሪያ ጊዜ ተርፎኛል ማለት ነው።